የሽማግሌዎች ምርጫ በሚል ርዕስ ዛሬ ከእግዚአብሔር ቃል እንመለከታለን። አስመራጭ ኮሚቴው እንግዲህ ስራውን እየሰራ ነው። ጾም ፕሮግራም ተይዟል። የምርጫው ኮሚቴ ደግሞ ቅዱም በደንብ እያካሄደው ነው ያለው። ለዚያው እንግዲህ እንዲረዳን ስለ ሽማግሌዎች የእግዚአብሔር ቃል ምን ይላል? ለቤተ ክርስቲያን ሽማግሌዎች ለምን ያስፈልጋሉ? ኃላፊነታቸውስ ምንድን ነው? ሽማግሌ ሲመረጥ የሽማግሌ መመዘኛ መስፈርቶች ምንድን ናቸው? ለመምረጥም እንግዲህ ዛሬ ከእግዚአብሔር ቃል የምንሰማው ለዚያ ያዘጋጀናል ብዬ አምናለሁ። ለእግዚአብሔር ቃል ክብር ተነስተን የእግዚአብሔርን ቃል አንብበን ከዚያ እንጸልያለን። ክብር ሁሉ ለኢየሱስ ይሁን። ጌታ መንፈስ ቅዱስ ዛሬ ደግሞ ይጠቅመንን ነገር ያስተምረናል፣ እንደሁሌም ይናገረናል ብዬ አምናለሁ። አስቀድመን ከማቴዎስ 16 ቁጥር 13 እስከ 19 ከዚያ ደግሞ ከአንደኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 7 አብረን እናነባለን። ማቴዎስ 16 13 እስከ 19 በጌታ ስም ከአዲሱ መደበኛ ትርጉም አነባለሁ። ኢየሱስ ፊልጶስ ቂሳርያ ወደ ተባለው አገር በደረሰ ጊዜ ደቀ መዛሙርቱን ለመሆኑ ሰዎች የሰውን ልጅ ማን ብለው ይላሉ ብሎ ጠየቃቸው። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ደግሞ ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ። ይህን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አያሸንፏትም። የመንግሥተ ሰማይን መክፈቻዎች እሰጥሃለሁ። በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታኸው ሁሉ በሰማይ የተፈታ ይሆናል አለ ይላል። ከዛ ደግሞ ሄደን ወደ አንደኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 7 ደግሞ እናነባለን። አንደኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 7 ማንም የቤተ ክርስቲያን ኤጲስቆጶስ ለመሆን ቢፈልግ መልካም ሥራን ይመኛል የሚለው ቃል የታመነ ነው። እንግዲህ የቤተ ክርስቲያን ኤጲስቆጶስ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ በስርዓት የሚኖር፣ እንግዳ ተቀባይ፣ ማስተማር የሚችል፣ የማይሰክር፣ የማይጠላ፣ ግን ጨዋ የሆነ፣ የማይጨቃጨቅ፣ ገንዘብንም የማይወድ ሊሆን ይገባዋል። ልጆቹን ታዛዥና አክባሪ አድርጎ በማሳደግ የገዛ ቤተሰቡን በአግባቡ የሚያስተዳድር ሊሆን ይገባል። አንድ ሰው የራሱን ቤት ማስተዳደር ካላወቀበት የእግዚአብሔርን ቤተ ክርስቲያን እንዴት ሊጠብቅ ይችላል? በትዕቢት ተነፍቶ ዲያብሎስ በወደቀበት ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። ደግሞም ስሙን እንዳይነቀፍና በዲያብሎስ ወጥመድ ውስጥ እንዳይወድቅ በውጭ ባሉት ዘንድ መልካም ምስክርነት ሊኖረው ይገባል ይላል። እንጸልይ። ሃሌሉያ ሃሌሉያ። በዘላለም ፍቅር የወደድከን በቅዱስ አጠራርህም የጠራህን ቅዱስ እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ከሰዓት በኋላ ደግሞ እጅግ አድርገን እናመሰግንሃለን። ወደህና ፈቅደህ በእግሮች ስር ሆነን ያው ቃልህን እንድንማር ይህን የተወደደ ጊዜ የሰጠህን አንተ ነህና ክብር ምስጋና ሁሉ ከዘላለም እስከ ዘላለም ለአንተ ይሆንልህ። እግዚአብሔር አባታችን ሆይ ሰማያት በላያችን ላይ እንድትከፍት ያው ቃልህን ደግሞ እንድትገልጥልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አይኖቼን ክፈት በቃልህም ታምራትን አያለሁ ተብሎ እንደተጻፈ እግዚአብሔር መንፈስ ጎናችንን አይኖች እንድታበራልን ቃልህንም እንድትገልጥልንና በቃልህ ደግሞ በተገለጠልን መኖር እንድንችል ጸጋ እንድታበዛልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ራሳችንን ጊዜውን ታመኑት እጆች ያሳልፈን ሰጠን በጌታ በኢየሱስ ክርስቶስ ያው ስም ጸለይን። አሜን። አይባርካችሁ። ቤተክርስቲያን ኤክሌሺያ ከሚለው የግሪክ ቃል የመጣ ሲሆን ይሄ ቃል ከዓለም ተጠርተው የወጡ የአማኞች ጉባኤ ወይም ማህበር ማለት ነው። ይህ የአማኞች ህብረት በአዲስ ኪዳን በግሪኩ ኮይኖኒያ ተብሎ ይታወቃል። ህብረት፣ እርስ በርስ ያለን ህብረት፣ ከእግዚአብሔር አብ ከልጁ ከኢየሱስ ክርስቶስ ጋር ያለን ህብረት በዚህ ቃል በኮይኖኒያ ይታወቃል። ስለ ቤተ ክርስቲያን ስንናገር ቤተ ክርስቲያን ሁለት ገጽታ አላት። በመጀመሪያ የዓለም አቀፏ ቤተ ክርስቲያን በሚል ማሰብ እንችላለን። ዓለም አቀፏ ቤተ ክርስቲያን በስፍራና በአካባቢ ያልተወሰነች ናት። በእግዚአብሔር ዘንድ ብቻ የታወቀች በዓለም ዙሪያ ያሉትን እውነተኛ አማኞችን ሁሉ የምታቅፈው ቤተ ክርስቲያን ያቺ ዓለም አቀፍ ቤተ ክርስቲያን ናት። ኤፌሶን 1 22 እስከ 23 የዓለም አቀፏን ቤተ ክርስቲያን ገላጭ ነው። በአንጻሩ ደግሞ አጥቢያ ቤተ ክርስቲያን የሚለውን እናስባለን። አጥቢያ ቤተ ክርስቲያን ደግሞ በስፍራና በአካባቢ የተወሰነች ናት። የራሷ መሪዎች ያሏት ናት። ራሷን በራሷ የምታስተዳድር ናት። ወንጌልን የምታሰራጭ በጌታ በኢየሱስ ክርስቶስ አምነው የዳኑ ሰዎች ህብረት ናት። ፊልጵስዩስ 1:1 ላይ ሐዋርያ ጳውሎስ የፊልጵስዩስን ቤተ ክርስቲያን የአጥቢያ ቤተ ክርስቲያን በዚያ መልኩ ሲጠራት እንመለከታለን። ስለዚህ ከሁለት በአንዱ ዩዥዋሊ አብያተ ክርስቲያን ስናወራ ወይ ስለ ዓለም አቀፏ ነው የምንናገረው ወይም ደግሞ ስለ አጥቢያ ቤተ ክርስቲያን ነው የምንናገረው። አንዳንዴ ስለ ሪጂናል አብያተ ክርስቲያናት ለምሳሌ የሰሜን አሜሪካ፣ የኢትዮጵያ አብያተ ክርስቲያናት፣ የሺካጎና አካባቢው አብያተ ክርስቲያናት፣ የካናዳ አብያተ ክርስቲያናት እያለን እንነጋገራለን። ስለ ሚልዋኪ መድኃኔዓለም ቤተ ክርስቲያን በሮሜ 16 ከሶስት ከአምስት ደግሞ ሐዋርያው ጳውሎስ የሚናገርላት በጵርስቅላና በአቂላ የምትመራ የቤተ ክርስቲያንም ስለ እነዚህ ሁሉ ደግሞ ስንነጋገር አክቹዋሊ አጥቢያ ቤተ ክርስቲያን በሚለው ስር የሚጠቃለሉ ናቸው። ዛሬ እንግዲህ ትኩረታችን በሚልዋኪ ስላለችው ስለ መድኃኔዓለም ቤተ ክርስቲያን አጥቢያ ቤተ ክርስቲያን ላይ ይሆናል። ቤተ ክርስቲያን ወንጌልን ላልዳኑት የምታዳርስ የዳኑትን ደግሞ ደቀ መዛሙርት የምታደርግ አማኞች በቃሉ በጸሎት በህብረት በአምልኮና በዝማሬ የሚታነጹበት ስትሆን ቅዱስ ስርዓቶችንም ደግሞ የምታከናውን ናት። እነዚህ ስርዓቶች ጋብቻ፣ ጥምቀት፣ የጌታ እራት እንደዚሁም ደግሞ ልጆችን ለጌታ አሳልፎ መስጠት እነዚያን ይጨምራል። እነዚህን ሁሉ ቤተ ክርስቲያን ታደርጋለች። ቤተ ክርስቲያን ክርስቶስ በደሙ የዋጃት ሙሽራ ሆና ተገልጻለች። በልዩ ልዩ ሁኔታ ቤተ ክርስቲያን በአዲስ ኪዳን ውስጥ ተገልጻ እንመለከታለን እና አንዱ መገለጫዋ ሙሽራ በሚለው ቃል ነው። ይህ እንግዲህ ክርስቶስ በገዛ ደሙ ስለዋጃት የክርስቶስ ሙሽራ ተብላ ተጠርታለች። ይህ ደግሞ ሙሽራ መባሏ ጌታ ኢየሱስ ክርስቶስ ታማኝነቱን፣ ፍቅሩን እና ከሰዎች ጋር ከቤተ ክርስቲያን ጋር ያለውን ግንኙነት የገለጸበት ሁኔታ ነው። በራእይ 22:17 ይህንን እንመለከታለን። መንፈስና ሙሽራይቱ ና ይላሉ። መንፈስና ሙሽራይቱ ሙሽራይቱማ ቤተ ክርስቲያን ና ይላሉ ማንን ጌታ ኢየሱስ ክርስቶስን አሜን ማራናታ ጌታ ኢየሱስ ክርስቶስ ሆይ ቶሎ ና እንበል ማራናታ ክብር ሁሉ ለኢየሱስ ይሁን ጌታ ኢየሱስ ይመጣል ሐዋርያው ጳውሎስ ስለ ክርስቲያናዊ ቤተሰብ መመሪያ ደግሞ ከሰጠ በኋላ ስለ ባልና ሚስት ሲያጠቃልል ግንኙነቱን በባልና ሚስት መካከል ያለውን ግንኙነት በኤፌሶን 5:32 ላይ ይህ ጥልቅ ምስጢር ነው እኔም ይሄንን ስለ ክርስቶስና ስለ ቤተ ክርስቲያን እናገራለሁ ብሎ ይሄንን ግንኙነት በባልና ሚስት መካከል ያለውን እንደገና ደግሞ ስለ ቤተ ክርስቲያንና ስለ ክርስቶስ ምስጢር ገላጭ ነው ብሎ ይናገራል ስለዚህ አማኞችን በሌላ ቦታ ደግሞ እንደ ሕያዋን ድንጋዮች እንደ መንፈሳዊ ቤት አድርጎ ደግሞ ሲገልጽ እንመለከታለን እኛ የእግዚአብሔር የሆንን አብሮ ሰራተኞች ነን እና ይላል እናንተም የእግዚአብሔር እርሻ ናችሁ የእግዚአብሔር ሕንጻ ናችሁ ይላል ሐዋርያው ጳውሎስ ስለዚህ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን ብሎ ይጠይቃል የእግዚአብሔር ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ ብሎ ይናገራል ስለዚህ ቤተ ክርስቲያን አማኞችን እንደ ህንጻ ቤተ ክርስቲያንን እንደ ህንጻ አድርጎም ሲያቀርብ እንመለከታለን የቤተ ክርስቲያን መሰረቱና የማዕዘኑ ራስ ደግሞ ክርስቶስ እንደሆነ እናውቃለን ይሄ በአንደኛ ቆሮንቶስ ምዕራፍ 3 ደንብ ገልጾታል ክብር ለኢየሱስ ይሁን ስለዚህ ስለ ህንጻው ሲናገር ደግሞ ህንጻ ሁሉ በእርሱ ተገጣጥሞ ቅዱስ ቤተ መቅደስ እንዲሆን ያድጋል ብሎ ይናገራል ቤተ ክርስቲያን የእግዚአብሔር ቤተሰብ ጉባኤ ህይወትና በረከትን የሚቀበሉበት ህብረት የሚያደርጉበት ጉባኤ ነው በክርስቶስ ኢየሱስ በማመን ያንን አንዱን መንፈስ በመጠጣት በመጠመቅ የእግዚአብሔር ልጆች ከቅዱሳን ጋራ የአንድ አገር ዜጋና የእግዚአብሔርም ቤተሰብ የሆንበት ነው ገላትያ 3:26-28 ይህንን ይናገራል ስለዚህም ሐዋርያው ጳውሎስ እናንተም የክርስቶስ አካል ናችሁ እናንተም የክርስቶስ አካል ናችሁ እያንዳንዳችሁ የእግዚአብሔር ብልቶች ናችሁ ይላል በአካሉ ብልቶች መካከል ምንም መለያየት ሳይኖር እርስ በርሳችን እኩል እንድንተሳሰብ ተያይዘን ደግሞ በመቀባበል ለአካሉ ጤናማነት እድገትና መታነጽ እንዲሆን በፍቅር በተሰጠን ጸጋ እያንዳንዳችን እንድናገለግል ቃሉ ያሳስበናል አንደኛ ቆሮንቶስ 12 እና ሮሜ 12 ይሄንን የአካልና የብልቶችን ግንኙነት በደንብ አድርጎ ይገልጻል ያም ሐዋርያው ጴጥሮስ ደግሞ በአንደኛ መልእክቱ ምዕራፍ 4 ቁጥር 10 ላይ እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ ዲጋ መጋቢ የሚለው ቃል ባለ አደራ ለማለት ነው ባለ አደራ እያንዳንዱ ሰው በተሰጠው ጸጋ ወይ ተቀበለው የጸጋ ስጦታ ሌላውን ያገልግል ሲል ኢንካሬጅ ያረጋል ስለዚህ እኛ ብልቶች ጌታ ኢየሱስ ክርስቶስ ደግሞ አካሉ የሆነችው የቤተ ክርስቲያን ራስ እንደሆነ ይናገራል ቆላሳይስ 1:18 ይህንን ይናገራል ስለዚህ ቤተ ክርስቲያን እንደ ሙሽራ እንደ ህንጻ እንደ አካል ተገልጻለች ቅድም ባነበብነው በማቴዎስ 16:13-19 በጣም ደስ የሚል የጥያቄና መልስ ነው በጌታ በኢየሱስ ክርስቶስና በሐዋርያው ጴጥሮስ መካከል የሆነ ነው ጌታ ኢየሱስ ደቀ መዛሙርቱን ሰብስቦ ነው የጠየቀው ይህን ጥያቄ ለመሆኑ ሰዎች የሰውን ልጅ ማን ይሉታል ማን ይላሉ ብሎ ሲጠይቅ ጌታ ኢየሱስ ያው እንደምታውቁት በምድር ይመላለስ በነበረ ጊዜ ሁሉ ስለ ራሱ ሲናገር የሰው ልጅ እያለ ነበር የሚናገረው የማይቀደመው ጴጥሮስ ደግሞ ያው መልስ ይሰጣል አንዳንዶቹ መጥምቁ ዮሐንስ ሌሎች ኤልያስ ሌሎች ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት እርሱም እናንተስ ማን ትሉኛላችሁ? የጥያቄ ለኛ ዛሬ ቢመጣ ጌታ ኢየሱስ ክርስቶስን ማን ነው ምንለው? አለፈው ጌታ ኢየሱስ ክርስቶስ እግዚአብሔር ልጅ እንደሆነ ብዙ ስንማር ነበር። ጴጥሮስ አንተ አለው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። ክብር ሁሉ ለእግዚአብሔር ይሁን። አንተ ክርስቶስ የተቀባኸው ማለት ነው የሕያው እግዚአብሔር ልጅ ነህ በማለት መለሰ። የሚገርም መገለጥ ነው። ኢየሱስን ያስደነቀ መገለጥ ነው። ስለዚህ ኢየሱስም የዮና ልጅ ስምዖን ሆይ ምስጉን ነህ አለው። ይህን የገለጠልህ የሰማዩ አባቴ እንጂ ሥጋና ደም አይደለም፣ አንተ ጴጥሮስ ነህ። በዚህ ዓለት ላይ ደግሞ እናደርጋለሁ ቤተ ክርስቲያኔን እሰራለሁ አለው። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው በሚለው በዚያ እውነት ላይ ጌታ ኢየሱስ ክርስቶስ እውነትም ቤተ ክርስቲያኑን ሰራ። ክብር ሁሉ ለኢየሱስ ይሁን። በሲቀጥልም ጌታ የገሃነም ደጆችም አያሸንፏትም፣ የመንግሥተ ሰማይን መክፈቻው ይሰጥሃለሁ፣ በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታኸው ሁሉ በሰማይ የተፈታ ይሆናል ብሎ ተናገረ። የገሃነም ደጆች አያሸንፏትም፣ አይችሏትም። ክብር ለኢየሱስ ይሁን። ከዘላለም ሞት የምታስመልጥ የጌታን ሞትና ትንሣኤ ዳግም ምጽአት የምታውጅ ብቸኛ የዓለም ተስፋ ሕያው ኢንስቲትዩሽን ሕያው መዋቅር ቤተ ክርስቲያን ናት። አንድ ቦታ አንድ ጊዜ አንድ ሰው ጥያቄ ጠየቀ። ብዙ ሰዎች ጌታን እየተቀበሉ ነው፣ ኢትዮጵያ ፐርሰንቴጁ እየጨመረ ነው፣ ግን በሰዎቹ ሕይወት ላይ እና በኢትዮጵያ ሶሳይቲ ላይ ለውጥ አምጥተዋል ወይ? ካላመጡስ ደግሞ መቀጠል አለበት ወይ ብሎ ጠየቀ። የሚገርመው ግን አስቡት፣ ይሄ ሁሉ ሰው ጌታን እየተቀበለ በዓለም ዙሪያም ማለት እንችላለን፣ ይሄ ሁሉ ክፋት ካለ፣ ይሄ ሁሉ አመጽ ካለ፣ አለመታዘዝ ካለ፣ ቤተ ክርስቲያን ስራዋን ባትሰራ፣ ግን ሰዎች ወደ ጌታ ባይመጡ፣ ግን ቤተ ክርስቲያን ኦፌንስም ዲፌንስም ባትጫወት፣ ብቸኛ የክርስቶስ ተወካይ ቤተ ክርስቲያን ባትኖር ኖሮ የአመፁ ጎርፍ ምን አይነት ይሆን እንደነበረ ማሰብ እንችላለን። ስለዚህ በእርግጥ ደፍኒትሊ መቀጠል አለበት፣ የወንጌል ስራ መቀጠል አለበት። የዓለም ብርሃን የምድር ጨው የሆኑ የእግዚአብሔር ልጆች ለውጥን ያመጣሉ። ስለዚህ we can't give up ሕያው ተስፋ ወንጌል ነው። ሕያው ተስፋ የእግዚአብሔር ልጆች ናቸው። ሕያው ተስፋ ቤተ ክርስቲያን ናት። እና የገሃነም ደጆች አያሸንፏትም። ምናልባት አንዳንድ ነገር ስናይ ስንሰማ እንዴት ነው የሚሆነው ያልን እንደዚያ ሰው ጥያቄ ማንሳት እንፈልግ ይሆናል፣ ግን ያለ ቤተ ክርስቲያን ደግሞ ጨለማው ከዚህም እጅግ እጅግ የከፋ እንደሆነ ማሰብ ያስፈልገናል። እንግዲህ እግዚአብሔር ለሕዝቡ በክብርት ቤተ ክርስቲያን በኩል የሰጠው ኃላፊነትና ስልጣንን ደግሞ ከብዙ በጥቂቱ እንመለከታለን። ከታች የማነሳቸው ነጥቦች የምታከናውን ቤተ ክርስቲያን ክብርት ቤተ ክርስቲያን ናት። ቁጥር 1 እግዚአብሔርን በእውነትና በመንፈስ ማምለክ እርሱን ማክበርና ከፍ ከፍ ማድረግ ያ በቤተ ክርስቲያን ሲበዛ እግዚአብሔር ሲከብር ጌታ ኢየሱስ ሲከብር ዓላማዋን ሚሽኗን ቤተ ክርስቲያን እየፈጸመች ነው ማለት ነው። እግዚአብሔር በግልም በህብረትም ደግሞ ይመለካል። ዮሐንስ 4:23-24 እንደገና መዝሙር 95:6 ደግሞ ይሄንኑ ያሳያል። ስለማንነቱ ስለ እግዚአብሔር ማንነት ስላደረገልን ሁሉ ጌታን ማክበርና ማድመቅ ማደናነቅ ያስፈልገናል። ሌላው ክብርት ቤተክርስቲያን አማኞች ደቀ መዛሙርት እንዲሆኑ በቃሉ በጸሎት በመንፈስ ቅዱስ ህብረት እንዲተጉ ታስተምራለች። ሶስት ታላቁ ተልእኮ እንዲፈጸም ትተጋለች። ይህ ዋናው እና ቀዳሚው ማዕከላዊው የቤተክርስቲያን አገልግሎት ነው። አራት የእግዚአብሔር ቤተሰብ እርስ በርስ በፍቅር በመበረታታት በሰላም በመጽናናት በአጋርነት ኃላፊነት ባለበት ሁኔታ የመንፈስን አንድነት እንዲጎለበት ደግሞ ትተጋለች። በተጨማሪ እያንዳንዱ ሰው ቀደም እንዳልኩት በተቀበለው የጸጋ ስጦታ ሌሎችን ለማገልገል በቤተክርስቲያን በውጪም ላሉት በቤተክርስቲያንም ውስጥ ላሉት መልካምን ማድረግ ይችሉ ዘንድ ታበረታታለች። ገላትያ 6:10 እንደተባለላትም ቤተክርስቲያን የገሃነም ደጆች የማሸንፏት የማይችሏት በተራራ ላይ እንደተከለች ከተማ የምታበራ በጨውነት ደግሞ በጎ ተጽዕኖ በህብረተሰቡ ላይ የምታመጣ እንድትሆን ትተጋለች። እንዲሁም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ታስታጥቃለች። በየሁዱ የባይብል ስተዲ የሚደረገው ይሄው ነው። ቅዱሳንን የማስታጥቅ ስራ ነው። ቅዱሳን በአገልግሎታቸው ፍሬያማ እንዲሆኑ ትደግፋለች። እነዚህንና እንግዲህ ሌሎች ኃላፊነቶችን ክብርት ቤተ ክርስቲያን እንድትወጣ የመሪዎች የሽማግሌዎች መኖር ግድ ይላል። ሽማግሌዎች የቤተ ክርስቲያኗ ህይወትና ጤናማ ህይወት በእግዚአብሔር ቃል መሰረት እንዲጠበቅና በመንፈስ ቅዱስ እንዲመራ ይተጋሉ። የቤተ ክርስቲያኗ የአገልግሎት ዘርፎች ፍሬያማ እንዲሆኑ ሆነውም እንዲቀጥሉ ከአገልጋዮች ጋር ያቅዳሉ፣ ይመክራሉ፣ ይጸልያሉ፣ ይመራሉ። የአባላትን መንፈሳዊ ደህንነት ለመጠበቅ ይተጋሉ። የቤተ ክርስቲያኗን አስተዳደር ያካሂዳሉ። ለአባላቷ ይጠነቀቃሉ። መንጋውን ደግሞ ይጠብቃሉ። ቤተ ክርስቲያን ከውጭና ከውስጥ ተግዳሮቶችና ከስህተት ትምህርት ይጠብቃሉ። እንግዲህ ሽማግሌዎች ተጠሪነታቸው ለእግዚአብሔር ለቅዱሳንና ለእርስ በርሳቸውም ነው። ሽማግሌነት ሎሌነት እንጂ ፕሮሞሽን አይደለም። ሰርቫንት ሊደር ስለሚኮን ሽማግሌ ሲኮን ትልቅ ኃላፊነት መቀበል ነው እንጂ ፕሮሞሽን አይደለም። አስተማሪያችን ምሳሌያችን የእረኞች አለቃ የሆነው ጌታ ኢየሱስ ያለውን እናስባለን። የሰው ልጅ እንዲያገለግሉት ሳይሆን ለማገልገልና ነፍሱን አሳልፎ ለመስጠት ለብዙዎች ቤዛ አድርጎ ለመስጠት መጥቷልና ሲል አገልግሎት ምን እንደሆነ ጌታ ኢየሱስ ክርስቶስ ተናግሮታል። የዋን ድንጋዮች ከማዕዘኑ ራስ ጋር አላይን እንዲያደርጉ ውሃልክ እንደሚገባ ተገጣጥመው ደግሞ የእግዚአብሔርን ፈቃድ እንዲፈጽሙ መሪዎች የግድ ያስፈልጋሉ። የቅዱሳንን የዕድሜ የጾታ የትምህርት የባህል የቤተ እምነት ባክግራውንድ ዲኖሚኔሽን ልዩነቶችን አቻችለው ሽማግሌዎች በጥንቃቄ ይመራሉ። ሽማግሌነት ማስተማር፣ መስበክ፣ ማስተዳደር፣ መምራትና የቅዱሳንን ሁለንተናዊ ሕይወትን መጠበቅን ያጠቃልላል። ስለዚህ ነው በጸሎት እና በጥንቃቄ በመንፈስ ቅዱስ ምሪት ሽማግሌዎችን መምረጥ ያለብን። የእግዚአብሔር ቃል እንግዲህ ስለ ሽማግሌ ደግሞ መመዘኛዎች አስቀምጦልናል። መስፈርቶቹ ምንድናቸው? መልእክታተ መጋቤ በመባል የሚታወቁት አንደኛ እና ሁለተኛ ጢሞቴዎስ እንደዚሁም የቲቶ መልእክቶች ስለ ስታንዳርድ ኦፍ ኤክሰለንስ የሽማግሌ ስታንዳርድ ኦፍ ኤክሰለንስ በእነዚህ መጻሕፍት ላይ ተዘርዝሯል። ሽማግሌ የሚለው ቃል እንደኔ አይነቱን የሚወክል ሽበት ጸጉር ገፋ ገፋ ያለውን የድሜ ገላጭ ሳይሆን ሽማግሌ ብቃትን ልምድን ብስለትን አመልካች ነው። ጢሞቴዎስ የኤፌሶንን ቤተክርስቲያን መምራት ሲጀምር በ30ዎቹ ውስጥ ነበር እድሜው። አንደኛ ጢሞቴዎስ 4:12 ላይ እንደምናነበው ማንም ወጣትነትን አይናቀው ብሎ ጳውሎስ ሲናገር እንሰማለን። ጆና ኮርትኒ በሚያመልኩበትና በሚያገለግሉበት ሚክስ የሚባል ቤተክርስቲያን ጆ ሽማግሌ ሆኗል። ስለዚህ ሽማግሌነት ከድሜ ጋር የተያዘ አይደለም። ሽማግሌ በአዲስ ኪዳን በልዩ ልዩ መጠሪያዎች ይታወቃል። ሐዋርያት ሥራ 20 ምዕራፍ 20 ቁጥር 17 ቁጥር 28 እና 29 ይህንን ያሳየናል። ሐዋርያው ጳውሎስ መንፈስ ቅዱስ ግድ ብሎት ወደ ኢየሩሳሌም እንዲሄድ ግድ ብሎት እንኳን መከራ ቢገጥመው እንደሚችል እየተናገረው ወደ ኢየሩሳሌም ሊሄድ ስለሆነ የኤፌሶን ቤተክርስቲያን ሽማግሌዎች ወደ ራሱ አስጠራቸው ይላል። ከዛም ሲያዛቸው ምንድነው ያለው? ለራሳችሁና መንፈስ ቅዱስ የኤጲስቆጶሳት ማለትም ቢሾፕ አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። በገዛ ደሙ ያጃትን እግዚአብሔርን ቤተክርስቲያን ጠብቁ ይላቸዋል። ለምን? የማይራሩ ነጣቂ ተኩላዎች ይመጣሉና ሲል ያሳስባቸዋል። ለመንጋው የሚጠነቀቅ መንጋውን የሚጠብቅ ማን ነው? ማን ነው? ወይም ደግሞ እረኛ ነው አይደል? እረኛ ስራው መጠበቅ ነው፣ መጠንቀቅ ነው፣ መንከባከብ ነው፣ መመገብ ነው። ለመንጋው የሚጠነቀቅ እረኛ ነው። ሽማግሌ እረኛ መጋቢ ነው። በዘንድሮ ስያሜ ከላቲን በመጣው ቃል ደግሞ ፓስተር ይባላል። ፓስተር ከላቲን ሲተረጎም መጋቢ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በዮሐንስ 10:11 ላይ መልካሙ እረኛ እኔ ነኝ ሲል የእረኞች አለቃ የሆነው ጌታ ሕይወቱን ስለ በጎቹ አሳልፎ እንደሚሰጥ ተናግሯል። ስለዚህ በዚህ በሐዋርያት ምዕራፍ 20 ላይ በጥቂት ቁጥሮች ውስጥ በቁጥር ቀደም እንዳልነው 17 28 እና 29 ላይ እነዚሁን አገልጋዮች በልዩ ልዩ ስሞች ሲጠራቸው እንመለከታለን። ኤጲስቆጶስ ይላል ይላቸዋል፣ እረኛ ይላቸዋል። እነዚህን መግለጫዎች ሁሉ ለሽማግሌዎቹ ነው የተጠቀመው። ሐዋርያ ጴጥሮስም በመጀመሪያው መልእክቱ አንደኛ ጴጥሮስ ምዕራፍ 5 ከአንድ እስከ 4 ላይ ሽማግሌዎችን ይመክር እንደዚህ ይላቸዋል፣ በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ፣ የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ በግድ ሳይሆን በፈቃደኝነት ለጥቅም በመስገብገብ ሳይሆን ለማገልገል ካላችሁ ጽኑ ፍላጎት ይሁን። እንዲሁም በአደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን አይሁን ብሎ ይላቸዋል። ስለዚህ እንደገና የጴጥሮስም አመለካከት መንጋውን እንዲጠብቁ ነው። መንጋ ደግሞ የሚጠብቅ ማን ነው ብለናል? እረኛ ሽማግሌዎቹን ነው። እንግዲህ እንደዚህ እያሉ ሐዋርያ ጳውሎስና ጴጥሮስ አድሬስ የሚያደርጉት መልካም ምሳሌ በመሆን እንጂ ስልጣናችሁን የምታሳዩበት መንጋ ሊሆን አይገባም። በግድ አይደለም፣ በፈቃደኝነት የሚደረግ ነው እያለ ሐዋርያው ጴጥሮስ ይነግራቸዋል። እንግዲህ ሽማግሌዎች ዘርፈ ብዙ አገልግሎት ነው ያላቸው። ስለዚህም ደግሞ አንድ ቃል የማይገልጻቸው በዚያ ምክንያት ነው። ሌላው እንደ አካባቢውና እንደ ባህሉ ተገቢውን ቃል በተገቢው አካባቢ መጠቀም ስላለባቸው ነው ልዩ ልዩ ቃላት ሽማግሌን አድሬስ ለማድረግ የሚጠቀሙት። ለምሳሌ በአህዛብ ዘንድ በግሪክ በሮም የሚረዱት ቃል ኤጲስቆጶስ የሚለውን ጳጳስ የሚለውን ቃል የበለጠ ይረዳሉ። እንደዚያው ተብሎ ሲነገራቸው ለመግባባት ይቀላል። እንደዚሁም ደግሞ በአይሁድ ዙሪያ ደግሞ እረኛ መንጋ ጠባቂ ወይም መጋቢ የሚለው ሽማግሌ ያጠራል የበለጠ በአይሁድ ዙሪያ ደግሞ የተሻለ መግባባትን መረዳትን ስለሚያመጣ እነዚህን ልዩ ልዩ ቃሎችን በልዩ ልዩ ባህልን ቦታ እንደ ባህሉ ይጠቀሙ ነበር። ሌላው የሚገርመው ነገር ሐዋርያው ዮሐንስና ሐዋርያው ጴጥሮስ ሐዋርያት ሆነው ሳለ ራሳቸውን እንደ ሽማግሌ ነበር አድሬስም ያደረጉ። እኔ ሽማግሌው ዮሐንስ፣ እኔ ሽማግሌው ጴጥሮስ እያሉ ይናገሩ ነበር። ችግር አልነበረባቸው፣ ዝቅተኝነት አልተሰማቸው፣ የማነስ ስሜት አልነበረባቸው። በሉ ተብለው ሳይሆን እነሱ ራሳቸውን አድሬስ ያደረጉ ነው። እኔ ሽማግሌው ጴጥሮስ፣ እኔ ሽማግሌው ዮሐንስ እያሉ ይናገሩ ነበር። ዛሬ ግን አንዳንድ ፓስተሮች ከሽማግሌዎች ጋር አብሮ መስራት እንደ ማነስ እንደ ዝቅተኝነት አድርጎ ይቆጥሩታል። ያችን ሺ የምትለዋን ቃል አትጠቀም ይላሉ። በሺ የምትጀምረዋን ቃል አትጠቀም። ሽማግሌ የሚለውን ቃል ምን ያህል እንደሚጸየፉት እንደማነስ እንደሚቆጥሩት አንዳንዶች በግልጽ ያንን ሲያሳዩ እንመለከታለን። ታዲያ ጠለቅ አድርጎ ሲሄድ ይሄ ችግር የበለጠ አንዳንዶችን ሲያጠቃ ቤተ ክርስቲያንን እስከ መክፈል ድረስ ይደርሳሉ። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል ይላል እግዚአብሔር ቃል። በሐዋርያት 15 ላይ የምናነበው ታሪክ አለ። በአንጾኪያ ቤተክርስቲያን ችግር ተፈጠረ። ችግሩ የሙሴ ሥርዓት ለመዳን አስፈላጊ ነው፣ ያለበለዚያ መዳን የለም ብለው የግዝረትን ትምህርት ለመዳን አስፈላጊ እንደሆነ አንዳንድ ሰዎች ሾልከው ገብተው ማስተማር ጀመሩ። በዚህ ጉዳይ ጳውሎስ እና በርናባስ በጣም ተቆጡ፣ አዘኑ። ስለዚህ ምን ይደረግ ሲባል ሰዎችን እንምረጥ፣ ጥቂት ምዕመናንን ከጳውሎስ እና ከበርናባስ ጋር ወደ ኢየሩሳሌም እንላክ፣ እነሱ እዚያ ሄደው በዚያ ያሉትን በዚያ ያለችውን ቤተ ክርስቲያን መሪዎችና ሽማግሌዎች አነጋግረው መፍትሄ ይዘውልን ይምጡ ብለው ላኳቸው ማለት ነው። ጳውሎስን በርናባስንና ምዕመናንን ላኩ። በዚያ ሲደርሱ ኢየሩሳሌም ሲደርሱ የኢየሩሳሌም ቤተ ክርስቲያንና ሐዋርያትና ሽማግሌዎች ተቀበሏቸው ብሎ እግዚአብሔር ቃል ይናገራል። ስለዚህ ከዚያ በኋላ እንዴት እንደተመካከሩ ምዕራፉ በሙሉ ይናገራል፣ እንዴት ሶልቭ ጉዳዩን እንዳደረጉት። ዋናው ግን ቤተ ክርስቲያኒቱ ትመራ የነበረው በሐዋርያትና በሽማግሌዎች በአንድነት ነበረ። የብዙሃን መሪዎች ነበሩ የሚመሯት። በብዙሃን የምትመራ ቤተ ክርስቲያን፣ የሐዋርያት ቤተ ክርስቲያን፣ የኢየሩሳሌም ቤተ ክርስቲያን በእንደዚህ አይነት ሁኔታ ትመራ ነበር። በአንድ ሰው ብቻ አትመራም ነበር። እንደ አንድ ሰው ብቻ ይምራት ቤተ ክርስቲያንን ከተባለ ያ እንደዚያ መምራት የሚችል አንድ ሰው ብቻ ነው። ማን ነው? ጌታ ኢየሱስ ክርስቶስ ብቻ ነው። በደሙ የዋጃት የቤተ ክርስቲያን ራስ የሆነው ጌታ ኢየሱስ ክርስቶስ ብቻ ነው ብቻውን ቤተ ክርስቲያንን መምራት የሚችል። ስለዚህ የሚልዋኪ ቤተ ክርስቲያን፣ መድኃኔዓለም ቤተ ክርስቲያን እንደ ኢየሩሳሌም ቤተ ክርስቲያን በቲም ሊደርሺፕ በቡድን መሪነት የምትመራ ስለሆነች ሐዋርያ እግዚአብሔር ቢሰጠን ነቢይ፣ መጋቢ፣ ወንጌላዊ ጌታ ቢሰጠን አስተማሪ ቢሰጠን ከሽማግሌዎች ጋር በአንድነት መንጋውን ይመራሉ፣ ይጠብቃሉ። የመተዳደሪያ ደንቡም ቢሆን ይህንኑ የቡድን አመራር ያመለክታል። እንግዲህ ሽማግሌዎች ተጠሪነታቸው ለእግዚአብሔር ለቅዱሳንና ለእርስ በርሳቸው ነው ብያቸዋለሁ። የሽማግሌዎች ስንመርጣውን ዘ ኔክስት ዊክ ከዚያም በኋላ ሁለተኛ ዙር ይኖራል። ከዚያ በኋላ ፋይናል ራውንድ ደግሞ የምንመርጥበት ሁኔታ ይኖራል። እንዴት ነው የምንመርጠው? መመዘኛው ምንድን ነው? ቅድም በአንደኛ ጢሞቴዎስ 3:1-7 ድረስ አንብበናል። ቲቶ 1:5-9 ተመሳሳይ መስፈርቶች ተዘርዝረዋል። በእነዚህ ውስጥ 120 የሚሆኑ መመዘኛዎች ተዘርዝረዋል። 20 የሚሆኑ 20 ከሚሆኑት መካከል ሁለቱ ወይም ሶስቱ ብቻ ብቃትን የሚያሳዩ ናቸው። ስለ ችሎታ የሚናገሩ ሁለት ወይም ሶስት ሪኳየርመንቶች ናቸው ወይም መመዘኛዎች ናቸው። ሌሎቹ ሁሉ ስለ ጸጋና ስለ ጸባይ የሚናገሩ ናቸው። ለምን? የሽማግሌ ተግባራት የሚከናወኑት በመመካከር፣ በመተባበር፣ በመሰማማት፣ በአንድነት፣ በስብሰባ የሚደረግ ስለሆነ የሚያስፈልጉት ፎከስ ተደርገው የተቀመጡት ባህሪያት ለቡድን አሰራር የሚመቹት ናቸው። ከነዚያ መካከል ጥበብ፣ ማስተዋል፣ ትህትና፣ ቅንነት፣ ፍቅር፣ እውነተኛነት፣ ግልጽነት፣ ምስጢር ጠባቂነት፣ ራስን መግዛት፣ ቲቸብል ስፒሪት ለሽማግሌ አገልግሎት እጅግ ጠቃሚ ባህሪያት ናቸው። በአንጻሩ ደግሞ እኔነት፣ ቁጡነት፣ ግትርነት፣ ትዕቢተኛነት ለቡድን አሰራር አመቺ አይደሉም። ካራክተርና ስነ ምግባር ኢንቴግሪቲ፣ ጸጋና ጸባይ እጅግ አስፈላጊ ናቸው። ሽማግሌ ለመታረም ሲሳሳት ሰው ነውና ይቅር ማለት ይቅር ሊባል ይገባል። ይቅርታም ደግሞ መጠየቅ አለበት። ስለዚህ ሽማግሌ ለመታረም ፈቃደኛ የሆነ የመንፈስን አንድነት ለመጠበቅ ሁልጊዜ ዝግጁ የሆነ ሰው ሊሆን ያስፈልገዋል። እግዚአብሔርን እንግዲህ ማገልገል ወገኖቼ እድል ነው፣ ኦፖርቹኒቲ ነው። እድል እንጂ እዳ አይደለም። እንደ እዳ እናስበው፣ እንደ እዳ አንቁጠረው። የምናገለግለው የነገስታትን ንጉስ ነው። እኔ ይገርመኛል፣ እዚህ ሀገር ፕሬዚደንቶች ሲመረጡ የራሳቸውን ካቢኔ ይሾማሉ እና የሚመርጡት ሰዎች ዩዥዋሊ ከራሳቸው ፓርቲ ነው፣ የሚያውቋቸውን ሰዎች ነው፣ ወይ ከሚያውቋቸው ሰዎች ሬኮመንድ የሚያደርጓቸው ነው። እና ብዙውን ጊዜ የሚገርመኝ ብዙ ገንዘብ ሲኢኦ ሆነው የፕራይቬት ካምፓኒ ብዙ ሚሊየንስ ኦፍ ዶላርስ ደሞዝ ያላቸው ሰዎች ከፕሬዚዳንቱ ጥሪ ስለደረሳቸው አገር ለማገልገል ያንን ብዙ ገንዘብ የሚከፍላቸውን ስራ እርግፍ አድርገው ትተው አገራቸውን ለማገልገል እነሆ ብለው ብቅ ይላሉ። ራሳቸውን ይሰጣሉ፣ ገንዘቡን ይተውታል። ለምን? አገርን ለማገልገል ማገልገል እንደ ትልቅ እድል ስለሚቆጥሩት ነው። ለፕሬዚዳንቱ ክብር ስላላቸው ነው፣ ለኦፊሱ። እኛ ደግሞ የነገስታት ንጉስን ነው የምናገለግለው፣ ታላቁን እግዚአብሔርን ነው የምናገለግለው። እሱ ሲጠራን አለሁ አም አቬለብል ልንል ያስፈልገናል። ስለዚህ እግዚአብሔርን እንድናገለግል በማንኛውም ደረጃ ይሁን በማንኛውም ፖዚሽን ይሁን ሽማግሌ፣ ዲያቆን፣ ልዩ ልዩ አገልግሎት ዘርፎች ውስጥ እግዚአብሔር ሲፈልገን እንድናገለግል እንደ ትልቅ እድል ልንቆጥር ያስፈልገናል። ክብር ለእግዚአብሔር ይሁን። ስለዚህ ሽማግሌ የጌታን ምሕረትና ፍቅር እያሰበ ዋጋም እንኳ ቢያስከፍል በደስታ ለማገልገል ፈቃደኛ መሆን ይጠበቅበታል። ሽማግሌ ላልኳችሁ እረኛ መጋቢ ስለሆነ አሁንኛ ፓስተር ምረጡ ብንባል በዚያ ይሆናል ማለት አይደለም። በላቲኑ ቃል ሽማግሌ ፓስተር ማለት ስለሆነ ምን ያህል ክብደት ሰጥተነው እንደምንመርጥ አስባለሁ። ልክ እንደዚያው ሽማግሌ ስንመርጥ በቂ ክብደት ሰጥተነው በጸሎት በእግዚአብሔር መንፈስ እየተመራን በጥንቃቄ ልናደርገው ይገባናል እላላቸው ነው። እንግዲህ ከፊታችን ያለው ትልቅ ኃላፊነት ነው። ለመመረጥም ዝግጅቶች እንሆን፣ የአስመራጭ ኮሚቴውን እቅድ እንከተል። ጌታ ይረዳናል፣ የእግዚአብሔር መንፈስ ደግሞ ያግዘናል። አንደኛ ጢሞቴዎስ 3 ከ1 እስከ 7 ቲቶ 1 ከ5 እስከ 9 ደጋግመን እናንብብ። ጌታ ይባርካቸው። ጨርሻለሁ።